ይህ የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ መሰናዶ ጀመረ። ኢትዮጵያ የሐማስን ጥቃት እንድታወግዝ እስራኤል በድጋሚ ጠየቀች።
እስራኤል ወዳጆቿ የሐማስን የሽብር ድርጊት እንዲያወግዙ እንደምትፈልግ መልእክታችንን አስተላልፈናል። በተጨማሪም ህዝባችንን ከዚህ መሰል የሽብር ጥቃት ለመከላከል በመናደርገው ጥረት ከጎናችን እንዲቆሙ ጠይቀናል።
የሰማችኋቸው በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባላርቬ ናቸው። የምሽቱ አብይ ጉዳያችን በዚህ ዙሪያ ያተኩራል። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ጉዳዮችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የጥቅምት 8 የሐሙስ ምሽት 2016 ዓ.ም መሰናደው በመምራት ኤደን ገረመው አብሬያችሁ ዘልቃለሁ። ጽዮን ግርማ ዋና ዘጋጃችን ናት። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማሪክ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ የጋበዝን። አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። እስራኤል በጋዛ ላይ የአየር ጥቃቷን መቀጠሏ አሜሪካ ከ2000 በላይ የሚሆኑ የሰራዊቷ አባላት በተጠንቀቅ እንዲቆሙ ማዘዟን የመከላከያ ሚኒስትሩ ማስታወቃቸው፣ እንዲሁም ፑቲን ዓለም አቀፍ የኦሎምፒክ ኮሚቴን በዘር መድሎ ከሰሱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤል በአንድ መኖሪያ ቤት ላይ ከአየር ባደረሰችው ጥቃት ሕፃናትን ጨምሮ 4 ፍልስጤማውያን መገደላቸውን የሐማስ ሚዲያን ጠቅሶ ሮይተርስ ዘግቧል። በደቡብ ጋዛ በካን ዩኒስ በሚገኝ መኖሪያ ቤት ላይ በደረሰው በዚሁ ጥቃት በርካቶች መቁሰላቸውም ታውቋል። ግጭቱ ከጀመረ አንስቶ 3478 ፍልስጤማውያን መገደላቸውንና 12065 መቁሰላቸውን የጋዛ የጤና ሚኒስቴር አስታውቋል። እስራኤል ዛሬ ከጥቃት ነጻ ነው ብላ ባስታወቀችው ደቡብ ጋዛ የአየር ድብደባ መቀጠሏ ታውቋል። በዚህም ምክንያት በስፍራው የሚገኙ 2 ሚሊዮን ፍልስጤማውያን ደህንነታቸው የሚጠበቅበት ስፍራ እንደሌለ በመረዳታቸው ስጋት ላይ ወድቀዋል። ጥቃቱ የመጣው ግብጽ ከደቡብ ጋዛ ጋር ባላት ድንበር በኩል የተወሰነ የሰብአዊ እርዳታ ወደ ጋዛ እንድታስገባ እስራኤል መስማማቷን ከገለጸችም በኋላ ነው። የእስራኤልን ፈቃድ ተከትሎ 5 የጭነት መኪና መድኃኒት በጋዛ እና በግብጽ መካከል እየተጠባበቀ እንደሚገኝ የዓለም ጤና ድርጅት አስታውቋል። ጋዛ ላለፉት 11 ቀናት በዙሪያ ከበባ ውስጥ ትገኛለች። ይህ በእንዲህ እንዳለ የሕፃናት አድን ድርጅቱ ዩኒሴፍ የሰብአዊ እርዳታ ማድረስ ይቻል ዘንድ በጋዛ የተኩስ አቁም ስምምነት እንዲደረግ ጠይቋል። በጋዛ የሚገኙ ሕፃናትና ቤተሰቦች የምግብ፣ ውሃ፣ ኤሌክትሪክ፣ መድኃኒት አቅርቦታቸው የተመናመነ መሆኑን እና ሆስፒታል መድረስ እንደማይችሉም ድርጅቱ ገልጿል። በሌላ በኩል እስራኤል በጋዛ ላይ የምታደርገውን ድብደባ በመቃወም በተለያዩ ሀገራት የተቃውሞ ሰልፍ ተደርጓል። በአልጄሪያ በሺህ የሚቆጠሩ ሰልፈኞች በከተማው አልጄርስ እና በሌሎችም የአገሪቱ ክፍሎች ፍልስጤማውያንን በመደገፍ እና እስራኤል በጋዛ ሰርጥ ላይ የምትፈጽመውን ድብደባ በመቃወም ሰልፍ አድርገዋል። የአልጄሪያው የእግር ኳስ ፌዴሬሽን ለፍልስጤማውያን ያለውን ድጋፍ ለማሳየት በሚል ላልተወሰነ ጊዜ የእግር ኳስ ውድድሩን አቋርጧል። በጆርዳን ትናንት በጋዛ ሆስፒታል ላይ የደረሰውን ጥቃት በመቃወም የጀመረው ሰልፍ ዛሬም ቀጥሏል። የአሜሪካ አጋር በሆነችው ጆርዳን በርካታ የፍልስጤም ተወላጆች ይኖራሉ። በአሜሪካው ፕሬዚደንት ጆ ባይደን እና በአረብ አገራት መሪዎች መካከል ጆርዳን ላይ ሊካሄድ ታቅዶ በኋላም የተሰረዘው ስብሰባ ግጭቱን ሊያቆም ይችል ነበር ሲሉ ተንታኞች በመናገር ላይ ናቸው። በመዲናዋ አማን ትናንት በእስራኤል ኤምባሲ ተሰባስበው ከነበሩት ሰልፈኞች ጋር የተጋጨው የጆርዳን ፖሊስ አባላት አብዛኞቹ ጉዳት ደርሶባቸዋል ተብሏል። ባርም ምድር የጽዮናውያን ኤምባሲ ሊኖር አይችልም ሲሉ ተደምጠዋል ሰልፈኞቹ። በተመሳሳይ በግብጽ በሺ የሚቆጠሩ ሰልፈኞች በትናንትናው ዕለት ከጋዛ ጋር ያላቸውን አንድነት በመግለጽ ሰልፍ ወጥተዋል። ፍልስጤማውያንን የሚደግፍ ሰልፍ የሚጠሩ ከሆነ በሚሊዮን የሚቆጠሩ ሰዎች ይወጣሉ ሲሉ የሀገሪቱ ፕሬዚደንት አብደል ፈታህ አልሲሲ ተናግረዋል። በግብጽ ሰላማዊ ሰልፍ ክልክል ነው። በቱኒዚያም እንዲሁ በሺ የሚቆጠሩ ሰዎች በፈረንሳይ ኤምባሲ ደጅ ላይ በመሰባሰብ ተቃውሞ አሰምተዋል። አድማጮቻችንና ተመልካቾቻችን በተለያዩ ዓለም ክፍሎች የተደረጉትን የተቃውሞ ሰልፎች በተመለከተ ከዜናው በኋላ በሚኖረን የቀጥታ ዘገባ ተጨማሪ ይኖረናል። ይህ በእንዲህ እንዳለ አሜሪካ ከ2000 በላይ የሚሆኑ የሰራዊቱ አባላት በተጠንቀቅ እንዲቆሙ ማዘዟን የመከላከያ ሚኒስትር ሎይድ ኦስትን ትናንት ረቡዕ አስታውቀዋል። ፔንታጎን ለቪኦኤ እንደገለጸው ፕሬዚደንት ባይደን ወታደሮቹ እንዲንቀሳቀሱ ትዕዛዝ ካስተላለፉ አሜሪካ በመካከለኛው ምስራቅ ያላትን የአየር ኃይል፣ የሕክምናና የአቅርቦት እንዲሁም የስለላ የቅኝትና የቁጥጥር መጠንና አቅም ታሳድጋለች። አሜሪካ ወደ መካከለኛው ምስራቅ የላከችው ሌላ አንድ የአውሮፕላን ተሸካሚ መርከብ በጉዞ ላይ ይገኛል። በተጨማሪነት የተላከው ዩኤስኤስ ድዋይን አይዘንሃወር በምስራቅ ሜዲትሬኒያን በተጠንቀቅ ላይ ካለችው ዩኤስኤስ ጀራልድ ፎርድ ጋር ይገናኛል። ጀራልድ ፎርድ የስድስት ወር ግዳጇን ያጠናቀቀች ቢሆንም የመከላከያ ሚኒስትሩ ሎይድ ኦስትን ግዳጁን አራዝመዋል። በእኒህ የኃይል ተጠንቀቆችና ንቅናቄዎች አሜሪካ በቀጠናው ጡንቻዋን እያፍታታች እንደምትገኝ ተመልክተዋል። በሺ የሚቆጠሩና በምድርም በባህርም የሰለጠኑ ልዩ ወታደሮች በእስራኤል የውሃ ዳርቻ ይገኛሉ ተብሏል። እስራኤል ባቀደችው መሰረት በጋዛ ላይ የተቀናጀ የምድር ወረራ የምትፈጽም ከሆነ ሄዝቦላ ውጊያውን እንደሚቀላቀል ስጋት በመኖሩ የአሜሪካ ተዋጊ ጄቶች ለመንደርደር ዝግጁ እንደሆኑ ተዘግቧል። አሜሪካ አልሞ ተኳሽ መሳሪያዎችንና ጸረ ሚሳኤል ተወንጫፊዎችን ለእስራኤል እንደሰጠችና ተጨማሪም እንደምትልክ የመከላከያ ባለሥልጣናት አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ኒጀርን ለቆ የወጣው የመጀመሪያው ዙር የፈረንሳይ ወታደሮች አጀብ ከዘጠኝ ቀናት በኋላ ቻድ መድረሱ ተነግሯል። አጀቡ ካለምንም ችግር ቻድ መድረሱን የፈረንሳይ ጦር አስታውቋል። ወታደሮቹ ከቻድ ወደ ፈረንሳይ በአየር እንደሚጓዙ ታውቋል። በሳህል ቀጠና የፈረንሳይ አጋር በነበረችው ኒጀር ፕሬዚዳንት መሐመድ ባዙም ባለፈው ሐምሌ በመፈንቅለ መንግሥት ከሥልጣን ከተወገዱ በኋላ ሁንታው የፈረንሳይ ጦር አገሪቱን ለቆ እንዲወጣ ትዕዛዝ አስተላልፎ ነበር። እርምጃው ፈረንሳይ በአካባቢው ያላት ተጽዕኖ እንዲያከትም አድርጓል ተብሏል። የፈረንሳይ ጦር ወታደራዊ መሳሪያዎቹን በምድር በቻድ በማድረግ ወደ ካሜሩን ማሻገር እንደሚጠበቅበት፣ ይህም 3000 ኪሎ ሜትር ርቀት ሲኖረው አካባቢው የጂሃዲስት ቡድኖች የሚንቀሳቀሱበት እንደሆነ ታውቋል። ከአልቃይዳ ጋር ግንኙነት ያላቸውን እስላማዊ አክራሪ ቡድኖችን ለመፋለም በሚል ፈረንሳይ 1400 የሚሆኑ ወታደሮቿን በኒያሜና በምዕራብ ኒጀር አስፍራ ነበር። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በፒዮንግያንግ መገናኘታቸውን የሩሲያው የውጭ ጉዳይ ሚኒስቴር አስታውቋል። በአሜሪካ የሚመራው የምዕራቡ ዓለም ካምፕ የጠላትነትና ተንኳሽ ባህሪ ያለው በሚል ሁለቱ ሀገራት የበለጠ በመቀራረብ ላይ መሆናቸው ተዘግቧል። ትናንት ረቡዕ ፒዮንግያንግ የደረሱት ላቭሮቭ ሩሲያ በዩክሬን ላይ የወሰደችውን ወታደራዊ እርምጃ ሰሜን ኮሪያ መደገፏን አድንቀዋል። ሞስኮቭ ለሰሜን ኮሪያው መሪ ሙሉ ድጋፍና አንድነት እንዳላት ላቭሮቭ መግለጻቸው ታውቋል። የላቭሮቭ ጉብኝት ከዓለም ፖለቲካ ከተገለለችው ሰሜን ኮሪያ ጋር ያላቸውን ትብብር ያጠናከሩት ፕሬዚዳንት ቭላድሚር ፑቲን ለሚያደርጉት ጉብኝት መድረክ የሚያዘጋጅ ነው ተብሏል። ልዩ ወታደራዊ ዘመቻ ብላ ለምትጠራው የዩክሬን ወረራ ሰሜን ኮሪያ የማያወላውል ድጋፍ በመስጠቷ ሩሲያ ትልቅ ግምት እንደምትሰጠው ያወሱት ላቭሮቭ በተመሳሳይ አገራቸውም ለሰሜን ኮሪያ ድጋፍና አንድነት እንዳላት መግለጻቸው ተጠቁሟል። በመጨረሻም የሩሲያው ፕሬዝደንት ቭላድሚር ፑቲን በመጪው ዓመት በፈረንሳይ በሚዘጋጀው የኦሎምፒክ ጨዋታዎች ላይ የዓለም አቀፉ ኦሎምፒክ ኮሚቴ የሩሲያና የቤላሩስ አትሌቶች ካለ አገራቸው ሰንደቅ ዓላማ እንዳይወዳደሩ በማድረጉ የዘር መድሮ ፈጽመዋል ሲሉ ክስ አሰምተዋል። የኦሎምፒክ ኮሚቴው የሩሲያና የቤላሩስ አትሌቶች በውድድሩ ይሳተፉ እንደው ገና የመጨረሻውን ውሳኔ እንዳልሰጠ የኤኤፍፒ ዘገባ አመልክቷል። በውድድሩ ለመሳተፍ የአትሌቶቹ ብቃት ሳይሆን የፖለቲካ ውሳኔ ጣልቃ ገብቷል ሲሉ
ፑቲን ከሰዋል። ጫዋታዎቹ የፖለቲካ መጠቀሚያ ሆነዋል ያሉት ፑቲን የዘር መድሎ ተፈጽሟልም ሲሉ ከሰዋል። ፈረንሳይ የዩክሬንን ሉዓላዊነት ገፋለች በሚል ኮሚቴው ባለፈው ሳምንት የሩሲያን ኦሎምፒክ ኮሚቴ አግዷል። ክብራትና ክብራን ለዜና የተመደበው ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን ምራቸዋሉ።
ከዓለም ዙሪያ ለተሰባሰቡ ዜናዎች እንግዶ ወልዴን አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መሰናዷችንን ነው። ስርጭታችንን አብራችሁ እንድትቆዩ እንድትሆኑ በመጋበዝ እንጠይቃችሁ። ኤደን ገረመው መሰናዳውን በመምራት፣ ኤልያስ አስማረ በቅንብሩ፣ ዋና አዘጋጇ ጽዮን ግርማ፣ አባየው ገበያ በዲጂታልና ዌብና እንዲሁም ማህበራዊ ድረገጽ ፕሮዲሰራችን ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን በማካሄድ አብራችሁ እንድትቆዩ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። ኢትዮጵያ የሐማስን ጥቃት እንድታወግዝ እስራኤል በድጋሚ ጠየቀች። ኢትዮጵያ የሐማስን ጥቃት እንድታወግዝና ከእስራኤል ጎን እንድትቆም በኢትዮጵያ የእስራኤል ኤምባሲ በድጋሚ ጠይቋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱን በጽህፈት ቤታቸው ተቀብለው በወቅታዊ የእስራኤል ሐማስ ግጭት ዙሪያ ተወያይተዋል። ስለ ውይይቱ ለአሜሪካ ድምጽ ማብራሪያ የሰጡት በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ ሐማስ የፈጸመውን ጥቃት ኢትዮጵያ በይፋ እንድታወግዝ በድጋሚ ጥሪ አቅርበናል ብለዋል። የአሜሪካ ድምጽ ከውጭ ጉዳይ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ሆኖም ሚኒስቴሩ በማህበራዊ ድረገጹ ባጋራው መረጃ ውይይታቸው ለግጭት ዘላቂ መፍትሄ በማፈላለግ አስፈላጊነት ላይ ያተኮረ እንደነበረ ያስታወቀ ሲሆን ስለ ውይይቱ ዝርዝር ይዘት ግን የገለጸው የለም። ከእስራኤል ሐማስ ጦርነት ጋር በተያያዘ ኢትዮጵያ አቋሟን ሳትገልጽ የቀጠለችበት ምክንያትን አስመልክቶ የፖለቲካና የዓለም አቀፍ ግንኙነት ተመራማሪው ረዳት ፕሮፌሰር በፈቃዱ ዳባ አስተያየት ሰጥተውናል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከኢትዮጵያ የእስራኤል አምባሳደር አለልኝ አድማሱና ልዑካቸው ጋር ትናንት ጥቅምት 7 ቀን 2016 ዓ.ም ያደረጉትን ውይይት በተመለከተ ማብራሪያ የሰጡን በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ ስለ እስራኤል ሐማስ ጦርነት ወቅታዊ ጉዳይ ለአቶ ደመቀ መኮንን ገለጻ እንደተደረገ ተናግረዋል። ኢትዮጵያ በሐማስ የተፈጸመውን ጥቃት እንድታወግዝ በድጋሚ ጥያቄ ማቅረባቸውንም ገልጸዋል።
እስራኤል ወዳጆቿ የሐማስን የሽብር ድርጊት እንዲያወግዙ እንደምትፈልግ መልእክታችንን አስተላልፈናል። በተጨማሪም ሕዝባችንን ከዚህ መሰል የሽብር ጥቃት ለመከላከል በምናደርገው ጥረት ከጎናችን እንዲቆሙ ጠይቀናል። ይህ በተለያዩ አጋጣሚዎች ስንገልጸው የቆየነው አቋማችን ነው። አሁንም አቋማችን ሆኖ ይቀጥላል።
ኢትዮጵያ የሐማስን ጥቃት እንድታወግዝና ከእስራኤል ጎን እንድትቆም በኢትዮጵያ የእስራኤል ኤምባሲ ባለፈው ሳምንት በሰጠው መግለጫም መጠየቁ አይዘነጋም። በኢትዮጵያ የፍልስጤም ኤምባሲ ደግሞ ኢትዮጵያን በቀጥታ ባይጠቅስም እስራኤል በጋዛ እየፈጸመች ያለችውን ጥቃት ዓለም አቀፉ ማህበረሰብ ሊያወግዝ ይገባል ሲል ባለፈው ሳምንት ባወጣው መግለጫ ጠይቋል። ይሁን እንጂ የኢትዮጵያ መንግስት ለሁለቱ ሀገራት ግጭት ዘላቂ እልባት ሊያመጣ የሚችለው የሁለት ሀገራት አማራጭ መፍትሄን መተግበር እንደሆነ ያለውን እምነት ከመግለጽ ባለፈ የአሁኑን ጦርነት በተመለከተ አቋሙን ከማንጸባረቅ ተቆጥቧል። በሐማስ ጥቃት ለተገደሉት ሰዎች በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ ማክሰኞ ዕለት በተካሄደው የመታሰቢያ ስነ ስርዓት ላይ የተገኙት የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ አምባሳደር እሸቴ ጥላሁን የሐዘን መግለጫ መልእክት ቢያስተላልፉም በግጭቱ ዙሪያ የኢትዮጵያን አቋም አላንጸባረቁም። የኢትዮጵያ መንግስት የሐዘን መልእክት ማስተላለፉን እንደሚያደንቁ የገለጹት ሚስተር ቶመር ባርላቪ ነገር ግን ከዚህ ያለፈ እርምጃ እንጠብቃለን ብለዋል።
It's very meaningful for us that members of the Ministry of Foreign Affairs
የውጭ ጉዳይ ሚኒስቴር አባላትና በሚኒስቴሩ የካቢኔ ኃላፊ በኤምባሲው የመታሰቢያ ዝግጅት ላይ መገኘታቸው ለኛ በጣም ትርጉም አለው። የካቢኔ ኃላፊው ያስተላለፉት የሐዘን መልእክትም በጣም ትርጉም ያለው ነው። ነገር ግን ኢትዮጵያና ሁሉም ወዳጆቻችን የሐማስን ጥቃት በይፋ እንዲያወግዙ እንደዚሁም ዜጎቻችንን ከሽብር ጥቃት በመከላከል እርምጃችን ከጎናችን እንዲቆሙ እንጠብቃለን።
የትራንቱን ያቶ ደመቀና የአምባሳደር አለልኝን ውይይት በተመለከተ የአሜሪካ ድምጽ ከውጭ ጉዳይ ሚኒስቴር ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ሆኖም ሚኒስቴሩ በማህበራዊ ድረገጽ ላይ ባጋራው አጭር መረጃ ውይይታቸው ለግጭቱ ዘላቂ መፍትሄ በማፈላለግ አስፈላጊነት ላይ ያተኮረ ነበር ብሏል። ኢትዮጵያ አቋሟን ሳትገልጽ የቀጠለችበትን ምክንያት በተመለከተ አስተያየታቸውን የሰጡን የፖለቲካና ዓለም አቀፍ ግንኙነት ተመራማሪው ረዳት ፕሮፌሰር በፍቃዱ ዳባ ጉዳዩ ውስብስብና ዓለምን የከፋፈለ በመሆኑ ኢትዮጵያን ጨምሮ ታዳጊ ሀገራት በፍርሃትና በጥንቃቄ ውስጥ መሆናቸውን ይገልጻሉ።
ኢትዮጵያን ብቻ ሳይሆን ዓለምን የከፋፈለ ጉዳይ ነውና ሴንሲቲቭ ነው። ኢትዮጵያ እንግዲህ አንደኛ አፍሪካ መቀመጫ ናት። ከዛም አልፎ ደግሞ ከአረብ ሀገሮችም በጣም ያለን ፕሮክሲሚቲ አለ። እና ኢትዮጵያ እንግዲህ በጣም ዴሊኬት የሆነ ጉዳይ ነውና ብዙ ሀገሮች እንግዲህ በተለይ ሶስተኛ ዓለም ሀገራት በጣም በጥንቃቄ በተሞላበት ምክንያቱም በተከፋፈለ ዓለም ውስጥ ዘሎ አቋም በወሰዱ እንግዲህ የራሱ በጣም አስቸጋሪ ነው። አሜሪካኖች በአንድ በኩል አሉ፣ አረቦችም በረሃቸው ተከፋፍለዋል። ሌሎች ሰርድ ወርልድ ቻይናም ራሽያም ሌሎችም ሀገራት የተለያየ አቋም ነው ወሰዱት እና በዚህ አይነት በጣም ዴሊኬት በሆነ ጉዳይ ውስጥ እንዲህ የሀይል አሰላለፍ ነው የሚያመጣው እና ፍራቻ ጥንቃቄ የተሞላበት አካሄድ ነው። በግሌ እና እንግዲህ የዓለም ፖለቲክስ በጣም እየተወሳሰበ ያለው እና አገሮች እየተጠባበቁ ነው። ማን ምን አይነት አቋም ወስዳል፣ ምን ያስከትላል የምሉት ነገሮች ስላሉ ይመስለኛል በግሌ
አቋምን ሳይገልጹ ዝም ብሎ መቀጠሉ ምን ያክል ያስኬዳል? ሌላ መዘዝ ይዞ ሊመጣ አይችልም? እንደው እንደ ፖለቲካ ባለሙያ ይህን እንዴት ያዩታል?
የሀይል አሰላለፍ ነው። ምን አሁን አሜሪካ ያነት ስትጠቃ ቢ ዊዛ ሶር አጌንስታስ ነው ያሉት እና
አሜሪካ በ9/11 ጥቃት ጊዜ ማለት ነው
ያለ ልክ ቡሽ እኮ ወይ ከእኛ ጋር ሆኑ ወይ ከጠላት ጋር ሆኑ ነው ያለው። ምርጫ የለውም እንግዲህ አሜሪካ ከእሷ ጋር ለተሰለፉት ወታደራዊ ድጋፍ ሌሎችንም እንደዚሁ ዲፕሎማቲክ ማቴሪያል ሰፖርት አድርጋ ነበርና አሁን ያለው ሁኔታ እንግዲህ እስራኤል እንደ አሜሪካ አያል መንግስት አይደለችም፣ ሪጂናል ፓወር ናት። አንደኛ አረብ ሊግ ከአፍሪካ ህብረት ጋር ትራዲሽናል ናን አላይንድ የሆኑ ሀገር ሶስተኛ ዓለም ሀገራት ስለሆኑ በሚወስዱት አቋም ላይ በጣም ጥንቃቄ በተሞላበት መንገድ የሚሄዱ ይመስለኛል። አውሮፓ ሀገራትም መጀመሪያ ዲናውንስ ያደረጉት በአሁኑ ሰዓት የተለሳለሰ ባህሪ ያሳዩን ያሉት እና በተለይ አሁን ጋዛ ላይ እየደረሰ ካለ ሁኔታ አንጻር የበለሳለስ ዓለም አቀፍ ህግ መጠበቅ አለበት ወደሚል አይነት ነገር ነው። የሀይል አሰላለፉ ከብድ ነገር ነው። ምክንያቱም ከአሁን በኋላ የሚከተለው ምንድን ነው የምለው ብዙ ሀገሮች በጉጉትና ጥንቃቄ በተሞላበት መልክ ነው እየተመለከቱ ያሉት።
ሐማስ መስከረም 26 ማለዳ በእስራኤል በፈጸመው ድንገተኛ ጥቃት 1400 ሰዎች ሲገደሉ፣ ይህን ተከትሎ እስራኤል በጋዛ መጠነ ሰፊ ጥቃት እየፈጸመች ነው። በዚህም ቢያንስ 3700 ሰዎች መገደላቸው ተነግሯል። እስራኤል በሰሜን ጋዛ የሚገኙ 1.1 ሚሊዮን የሚሆኑ ሰዎች ወደ ደቡባዊው የጋዛ ክፍል እንዲዛወሩ ካሳሰበች በኋላ በመቶ ሺዎች የሚቆጠሩ መዛወራቸውም ታውቋል። ይህም በከበባ ውስጥ በሚገኘው ጋዛ ያለውን ቀውስ እያባባሰ መሆኑን የተባበሩት መንግስታት አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በግብጽ በኩል ወደ ጋዛ ሰብአዊ እርዳታ እንዲገባ እስራኤል መስማማቷን ቢገልጹም እርዳታ የጫኑ በመቶዎች የሚቆጠሩ ተሽከርካሪዎች በድንበር ላይ ቆመው የይለፍ ፈቃድ እየጠበቁ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መሰናዷችንን ነው። ስርጭታችን ይቀጥላል። የትንታኔው መጽሔት እናልፋለን። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በትላንቱ የመካከለኛው ምስራቅ ጉዟቸው ከወጠኗቸው ግቦች አንዱ በጋዛ ሰርጥ ላለው ሰብአዊ ቀውስ እልባት ማፈላለግ ነው። ባይደን ትላንት እስራኤልን የጎበኙት ጋዛ ለ500 ሰዎች እልቂት ምክንያት በሆነው የአንድ ሆስፒታል ላይ ፍንዳታ እየታመሰች ባለችበት ሁኔታ ውስጥ ነው። ሊንዳ ግሪስቲን ከኢየሩሳሌም ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የዩናይትድ ስቴትሱ ፕሬዚዳንት ባይደን ለአይሁዳዊቱ አገርና መሪዎች ያላቸውን ድጋፍ ለማሳየት ወደ አካባቢው ያደረጉትን ጉዞ በታላቅ ሁኔታ መቀበሏን ይፋ አድርጋለች። ባይደን ከእስራኤል ባለስልጣናት ጋር ተገናኝተው ከተነጋገሩም በኋላ ከሐማስ ጥቃት ከተረፉ ወገኖችና ከአደጋ ጊዜ ሰራተኞች ጋር ቆይታ አድርገዋል። ባይደን እስራኤል ከመግባታቸው ጥቂት ሰዓታት ቀደም ብሎ ነው በብዙ መቶዎች የሚቆጠሩ ፍልስጤማውያን የተገደሉበት ሚሳኤል ማዕከላዊ ጋዛ የሚገኘውን የአል አህሊ ሆስፒታል የመታው። የሐማስ ባለስልጣናት እስራኤልን ሲወነጅሉ በሺዎች የሚቆጠሩ ፍልስጤማውያን በዌስት ባንክ ለተቃውሞ አደባባይ ወጥተዋል። አንዳንዶችም የፍልስጤም የጸጥታ ኃይሎች ባስለቃስ ጭስ ሊበትኗቸው በሞከሩበት ወቅት ድንጋይ ሲወረውሩ ታይተዋል። የእስራኤል መከላከያ ኃይል ቃል አቀባይ ዳንኤል ሃጋሪ ሲናገሩም በጉዳዩ አገራቸው እንደሌለችበት ገልጸው ለኃላፊነቱም ታጣቂዎቹን ተጠያቂ አድርገዋል።
The explosion of the Al-Ahli Al-Mahdani Hospital
በጋዛ አልአህሊ ማማዲኒ ሆስፒታል ላይ የደረሰው ፍንዳታ እስላማዊ ጂሃድ ሊያስወነጭፍ የሞከረው ሚሳኤል በአግባቡ ሳይተኮስ በመቅረቱ የተከሰተ ነው።
ይህ በእንዲህ እንዳለም ካሁን ቀደም ታይቶ የማያውቅ የተባለውን ድጋፋቸውን ለእስራኤል ለመስጠት ቃል የገቡት ፕሬዚዳንት ባይደን በአንጻሩም በጋዛ እየተባባሰ በመጣው የሰብአዊ ቀውስ ያደረባቸውን ስጋት ገልጠዋል። በሌላ በኩል እስራኤል ሐማስ ቁጥራቸው 200 የሚደርሱ እስራኤላውያንን አግቶ የሚገኝባት ጋዛ የምታገኘውን የኤሌክትሪክ የነዳጅና የምግብ አቅርቦቶች እንዲቋረጥ አድርጋለች። 2.2 ሚሊዮን ለሚጠጋው የጋዛ ነዋሪ የታለመ ዓለም አቀፍ እርዳታ የጫኑ ተሽከርካሪዎች ግብጽን በሚያዋስነውና ጦርነቱ ከተጀመረበት ጊዜ አንስቶም ተዘግቶ በቆየው የራፋ መተላለፊያ ለመግባት ተሰልፈው በመጠባበቅ ላይ ናቸው። ባይደን ከባለስልጣናቱ ጋር ባደረጉት ቆይታም ከግብጽ ወደ ጋዛ እርዳታ እንዲገባ እስራኤል እንድትስማማ ማድረግ ችለዋል። ሆኖም የእስራኤል ታጋቾች እስኪፈቱ ድረስ እስራኤል ከግዛቷ ወደ ጋዛ እርዳታ እንዲተላለፍ ግን የማትፈቅድ መሆኗን የእስራኤል ጠቅላይ ሚኒስትር ጽህፈት ቤት አመልክቷል።
What is needed in Gaza now is an immediate access. This corridor at Rafah needs to be opened.
አሁን በጋዛ የሚያስፈልገው አፋጣኝ እርዳታ የሚደርስበት መንገድ ማሳካት ነው። በራፋ ያለው መተላለፊያ በተቻለ ፍጥነት መከፈት አለበት። ከፍተኛ የነዳጅ፣ የውሃ፣ የምግብና የመድኃኒት እንዲሁም የሕክምና አቅርቦቶች ፍላጎት አለ። የእርዳታ ቁሳቁሶቹ ዝግጁ ሆነው ድንበር ላይ የሚደርሱበት መንገድ ለማመቻቸት በመጠባበቅ ላይ ናቸው።
በሌላ በኩል ቁጥራቸው 1 ሚሊዮን የሚበልጡ ፍልስጤማውያን ለደህንነታቸው ሲሉ ሰሜናዊ ጋዛን ለቀው ወደ ደቡብ እንዲሄዱ እስራኤል አዛለች። ጋዛ ውስጥ በሚንቀሳቀሰው የብሪታንያው የበጎ አድራጎት ድርጅት ኦክስፋም የሚሰሩት ፊዳ አልአራጅን ጨምሮ እስካሁን ቁጥሩ ግማሽ ሚሊዮን የሚጠጋ ሕዝብ ይህን ማሳካቱም ተመልክቷል። ባለቤታቸውን፣ 5ቱን ልጆቻቸውንና የባለቤታቸውን እናት ጨምሮ ጦርነቱ ከተጀመረበት ጊዜ አንስቶ ለሶስት ጊዜያት ወደ ተለያዩ አካባቢዎች ለማዛወር መገደዳቸውንና አሁንም ግብጽን ከሚያዋስነው ድንበር አቅራቢያ ራፋ አካባቢ እንደሚገኙ ይናገራሉ።
We are seeking a safer place because of the children mainly and because of my mother-in-law.
በዋናነት በተለይም በህፃናቱና በባለቤቴ እናት የተነሳ ከለላ ፍለጋ ላይ እንገኛለን። የባለቤቴ እናት በደንብ መራመድና መሮጥ አይችልም። እናም ከአደጋ ለመዳን የምንችልበት መንገድ እየፈለግን ነው። ከአደጋ መዳን ብሎ ነገር በአሁን ወቅት በመላው ጋዛ ሰርጥ መኖሩን ብጠራጠርም።
ጦርነቱ ከተጀመረበት ጊዜ አንስቶም ከ3000 በላይ ሰዎች መገደላቸውን የፍልስጤም ጤና ጥበቃ ባለስልጣን መስሪያ ቤትና ጋዛ የሚገኘው የዓለም ጤና ድርጅት ጽህፈት ቤት አስታውቀዋል። ከነኚህ መካከል 1500 የሚሆኑት ሴቶችና ህጻናት መሆናቸው ተመልክቷል። በሆስፒታሉ ላይ የደረሰውን ፍንዳታ ተከትሎም የሟቾችና የቆሰሉ ሰዎች ቁጥር በከፍተኛ ሁኔታ ጨምሯል።
My cousin, his family was bombed in their house.
የአክስቴ ልጅ ቤተሰቡ በሙሉ ከመኖሪያ ቤት ውስጥ ሳለ በቦምብ በመመታቱ ወላጅ እናቱ፣ ባለቤቱና 5 ልጆቹ እንዳሉ ተፈጁበት። ይህ የሆነው ጦርነቱ በተጀመረ 3ኛው ቀን በደረሰ የአየር ድብደባ ነው። ልጆቹ ትልቁ የ13 ዓመት ሲሆን ታናሽየው ደግሞ የ2 ዓመት ጨቅላ ነው። አካላቸው በቦምቡ ተበታተነ። የሚቀበር እንኳን የሰውነት ክፍል አልነበረም።
ግጭቱ እየተባባሰ በመምጣቱና የእስራኤል የእግረኛ ጦር ዘመቻውን ይጀምራል እየተባለ ባለበት እርሳቸውንና ቤተሰባቸውን ጨምሮ በጋዛ የሚገኙ ፍልስጤማውያን ሕይወት ይበልጥ ለከፋ ሁኔታ ይዳረጋል የሚል ስጋት እንዳላቸው አላራጅ ተናግረዋል።
አድማጭ ተመልካቾቻችን ዝግጅታችን ይቀጥላል። አሁን ደግሞ የምናልፈው ሀብታም ስዩም በዚህ በዩናይትድ ስቴትስ አበይት ሆኖ ከዋሉ ርዕሰ ጉዳዮች መካከል አንድ ሁለቱን ወደሚያጋራበት መሰናዶ ነው። ሀብታም ስዩም በአሁኑ ሰዓት ከአሜሪካ የህግ መወሰኛ ምክር ቤት ኮንግረስ ህንጻ እጅግም ሳይርቅ ይገኛል። ጤና ስጥልኝ ሀብታሙ፣ እንዴት ዋልክ?
እንደምንሻለ ይደን።
እንግዲህ ሀብታሙ፣ በትላንትናው ዕለት በምክር ቤት ውስጥ ተደርገው የነበሩ የተቃውሞ ሰልፎች ነበሩ። እስቲ ምን አይነት ይዘት ነበራቸው? ስለ እነሱ ብታጋራ ነው።
እደን፣ ትክክል ነሽ። በትናንትና ሁለት አይሁዳውያን አሜሪካውያን በአሜሪካ የህግ መወሰኛ ምክር ቤት ወይም ኮንግረስ ቅጽር ውስጥ በመግባት የተቃውሞ ድምጻቸውን አሰምተዋል። የተቃውሞ ድምጻቸውን ያሰሙበት ዋነኛ ምክንያት ደግሞ በሐማስና በእስራኤል መካከል በቀጠለው ጦርነት ውስጥ በሰላማዊ ሰዎች ላይ እየደረሱ ያሉ ጥፋቶችን ለመቃወምና የዩናይትድ ስቴትስ መንግስት በአሁኑ ጊዜ የተኩስ አቁም ስምምነት ይደረስ ዘንድ የራሱን ጫና የራሱን ውሳኔ ያስተላልፍ ዘንድ ለመጠየቅ ነበረ። ወደ 500 የሚጠጉ ተቃዋሚ ሰልፈኞች ነበሩ በትናንትናው ሰልፍ ላይ ተሳታፊ የነበሩት። ነገር ግን እነዚህ ሰልፈኞች ለመሰለፊያ ቦታ ከተፈቀደው ቅጽር በማለፍ በውስጥ እልፍኝ ወይም ደግሞ በዚያ ሀገር አነጋገር ሮታንዳ ውስጥ ገብተው ተቃውሟቸውን ሲያሰሙ በመገኘታቸው ከአምስት መቶዎቹ መካከል ወደ 300 የሚጠጉት ያክል በቁጥጥር ስር እንደዋሉ የካፒታል ፖሊስ ይፋ አድርጓል። ካፒታል ፖሊስ ባልተፈቀደ ቦታ የተቃውሞ ሰልፋቸውን ያሰሙ ሰዎች ስፍራውን እንዲለቁ በተደጋጋሚ ቢጠይቅም አዎንታዊ መልስ ባለማግኘቱ ምክንያት እነዚህን ሰዎች በቁጥጥር ስር እንዳዋለ ተናግረዋል። ሰልፈኞቹ ቀደም ብዬ ከገለጽኳቸው ሀሳቦች በተጨማሪ በእኛ ስም በጋዛ የሚደረግን ጥፋት እንቃወማለን የሚል ይዘት ያላቸውን የተቃውሞ ድምጾች አሰምተዋል። ትናንት ላይ የነበረው የተቃውሞ ሰልፍና ዋና ዋና ነጥቦች ይህን ይመስላሉ። ኤደን
ሀብታሙ፣ እንግዲህ በአንተ ሀሳብ ላይ ለማከል ያህል በዚህ በዩናይትድ ስቴትስ የሚገኙ አንዳንድ ሴኔተሮችና የምክር ቤት አባሎች ፕሬዚዳንት ባይደን ይህን ነገር እንደሚቃወሙ ወይም ደግሞ ጥቃቱ የደረሰው በሌላኛው አካል ነው ብለው ቢናገሩም እስካሁን ድረስ ግን ለሐማስ ወይም ደግሞ በፍልስጤም ላይ የተከሰተው ነገር የእስራኤል ጥፋት ነው ብለው እንደሚያምኑ በኤክስ በተሰኘው ቀድሞ ትዊተር በሚሰኘው ድረገጽ ላይ ሲናገሩ ተስተውሏል። እስቲ እንግዲህ ወደ ሌላ ጉዳይ ደግሞ እንለፍ። እስከ ዛሬ ድረስ ምክር ቤቱ አፈ ጉባኤ አላገኘም እና የአፈ ጉባኤውን ስፍራ ለመሙላት የሚደረገው ጥረት ምን ላይ እንደደረሰ የሚታወቁ ነገሮች ካሉ ብትነግረን። ለአድማጮቻችን ለማስታወስ ያክል የዚህ የዩናይትድ ስቴትስ የምክር ቤቱ አፈ ጉባኤ ከአፈ ጉባኤ አልባ የሆነበትንም ምክንያትም ጨምረ ብታስረዳን።
የአሜሪካ የህግ መወሰኛ ምክር ቤት አፈጉባኤ አልባ ከሆነ ዛሬ 15ኛ ቀኑን ከ20 ሰዓት ሞልቶታል ወይም ደፍኖታል ማለት ይቻላል። የሆነበት ዋነኛ ምክንያት ደግሞ አፈጉባኤውን የመረጣቸው የሪፐብሊካን ፓርቲ በራሱ ተነሳሽነት የሚፈለግባቸውን ኃላፊነት እየተወጡ አይደለም በሚል አፈጉባኤውን ከስልጣን ስላስወገደ ነው። እንግዲህ የቀድሞው አፈጉባኤ ያስወረዳቸው ከ15 ቀናት በኋላ ነበረ። ኬቪን ማካርቲ ይባላሉ። የእሳቸውን ቦታ እንዲሞሉ ወይንም ደግሞ እንዲይዙ በእጩነት የቀረቡ ሌላ ጂም ጆርደን የተባሉ ከኦሃዮ ግዛት የመጡ የህዝብ ተወካይ አሉ። እሳቸውን ላይ ድምጽ እየተሰጠ ነበረ። እሳቸው ይህንን ኃላፊነት ለመያዝ ታዲያ ማግኘት የሚጠበቅባቸው የደጋፊዎች ቁጥር አለ፣ 218 ያክል። እስካሁን ድረስ በተደረጉት ሁለት ስብሰባዎችና ሁለት የምርጫ ሂደቶች ግን ማግኘት የቻሉት በመጀመሪያው 200፣ በሁለተኛው ደግሞ ጭራሹኑ ከ200 ወርዶ 199 በመሆኑ የአፈጉባኤነቱን ኃላፊነት ለመረከብ አልቻሉም። ስለዚህ አስፈላጊው የ218 ድምፅ እስኪገኝ ድረስ ተደጋጋሚ ምርጫ ይደረጋል። ምርጫው በስኬት እስካልተጠናቀቀ ድረስ ለብዙ ጊዜያትም ሊፈጅ ይችላል። የአሜሪካ የህግ መወሰኛ ምክር ቤት አፈ ጉባኤ አይኖረውም ማለት ነው። በዚህ ምክንያት ነው ከጥቂት ቀናት በኋላ ሌላ ዙር የምርጫ አሰጣጥ ሂደት ይቀጥላል ተብሎ ይጠበቃል።
እንግዲህ ይሄ ጉዳይ እየተራዘመ በሄደ ቁጥር የሚያስከትላቸው የራሱ የሆነ ክፍተቶችና ጉዳቶች ይኖሩታል። እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። እስከዛው ድረስ እንግዲህ ሀብታሙ፣ ስለነበረን ቆይታ አመሰግናለሁ።
እኔም አመሰግናለሁ። ይለን መልካም ምሽት።
የተከበራችሁ አድማጭ ተመልካቾቻችን እንግዲህ ወደ ተከታይ ዘገባ እንሻገራለን። But ጦርነቱ የተጎዱ ዩክሬናውያን ቤተሰቦች አገግመው ወደ ሀገራቸው እየተመለሱ ነው። በቀጠለው የሩሲያ የዩክሬን ጦርነት ክፉኛ በመጎዳት በውጭ ሀገር የሕክምና እርዳታ ያገኙ ዩክሬናውያን ወደ ሀገራቸው መመለስ ይዘዋል። ያና ስቴፓንኮ እና እናቷ ከአንድ ዓመት የሕክምና ክትትል ከጉዳታቸው እንዲያገግሙ ከተደረጉ በኋላ ሊቪቭ ተመልሰው መኖር ጀምረዋል። ኦሜላንድ ኦስቻለድያክ የላከውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ሊቪቭ ዩክሬን ውስጥ ለምትኖረው የ12 ዓመቷ ታዳጊ ያና ስቴፓኔንኮ የዛሬው የትምህርት መርሃ ግብር የለመደችው አይነት ነው። አልጀብራ፣ ጂኦሜትሪ እና የዓለም ስነ ጽሑፍ ትምህርት ክፍለ ጊዜያት ናቸው በተከታታይ የሚመጡት። የተለወጠ ነገር ቢኖር ታዲያ በመልካም ዜናነት የምታየው ባለፈው ዓመት ያሳለፈችውን የመሰለ በጭንቀት የተመላ ርብሽ ያለ ሁኔታ በእፎይታ ስሜት መተካቱ ነው። ሩሲያ ባስወነጨፈችው ሚሳኤል ጥቃት ሁለት እግሮቿን ያጣችው ያና ወደ ዩናይትድ ስቴትስ ተወስዳ ሕክምና ከተደረገላት በኋላ ዳግም ቆማ መራመድ ችላለች።
መጀመሪያ ላይ በተሽከርካሪ ወንበሯ አማካኝነት ነበር የምትንቀሳቀሰው። ከዚያም መርኩዝ ቢጤ ተጠቀመች። በመጨረሻም ሚዛኗን መጠበቅ እንደቻለች ያለ ድጋፍ መራመድ ቀስ በቀስ ተማረች።
ባለፈው ዓመት አብዛኛውን ጊዜ አሳልፍ የነበረው ተኝቼ ስለነበር ብርቱ ስጋት አድሮብኝ ነበር። በቅጡ መቀመጥ እንኳን ይከብደኝ ነበር። አንድ ቀን ፒተርን አነጋገርኩት። እርሱም ያለምንም ድጋፍ ተነስቼ እንደምቆምና መልሼ መራመድ እንደምችልም ነገረኝ።
ያና ፒተር ስትል በስም ጠርታ ያወሳችው ሳንዲያጎ ካሊፎርኒያ ውስጥ የሚገኘውን የሰው ሰራሽ አካላት ሕክምና ክሊኒክ የሚመራውን ፒተር ሃሽን ነው። ፒተርና ቡድኑ ታዳጊዋን ያናንና የግራ እግሯን ያጣችውን ወላጅ እናቷን ናታሊያ ስቴፓኒንኮን አክመዋል። ሁለቱ እናትና ልጅ አንድ ላይ ሆነው ዳግም ቆሙ መራመድን ተማሩ።
ከሶስት ወር በላይ በዊልቸር እየተረዳ ስትንቀሳቀስ ቆይተህ ተነስተህ በምትቆምበት ጊዜ በሁለት እግሮች ትራመድ የነበረበትን ጊዜ ታስታውሳለህ። ምን ያህል ቀላል እንደነበር ሁሉ ትዝ ይልሃል። እናም አሁን ልክ እንደ ትንሽ ልጅ ዳግም ቆሞ ለመሄድ የመጀመሪያውን እርምጃ ለመራመድ እንደምንም እግርህን ታነሳለህ። በጣም ከባድ ነበር።
ሩሲያ ዩክሬንን በወረረችበት ወቅት የስቴፓኒንኮ ቤተሰብ በዩክሬኗ ኒውዮርክ ነበር የሚኖሩት። እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 8 2022 ጦርነቱን በመሸሽ ከካራማቶርስክ ባቡር ጣቢያ የሚሳፈሩበትን ባቡር በመጠባበቅ ላይ ነበሩ። የሩሲያ ሚሳኤል ጣቢያውን መጥቶ 52 ጎልማሶችንና 7 ልጆችን በገደለበት ወቅት በስፔናዊው የፎቶግራፍ ባለሙያ ኤሚሊዮ ሞሬናቲ የተነሳው የያና ፎቶግራፍም የጦርነቱ ገጽታ ማሳያ ምስል ሆነ።
ዶክተር ዲሚትሮ እቅፍ አድርጎ ተሸክሞ ወሰደኝ። ይህም የሆነው እግሬ ላይ ያለውን የቁስል ማከሚያ ጨርቅ ከለወጠልኝ በኋላ ነው።
ያናና እናቷ ናታሊያ ዩናይትድ ስቴትስ ውስጥ የሕክምና ክትትል በማድረግና በማገገም ላይ በነበሩበት ወቅት ከሳንዲየጎ ወጣ ብላ በምትገኝ ኢንሰንዲስ በተባለች አነስተኛ ከተማ ውስጥ ይኖሩ ነበር። እዚያም ነው እንግዲህ ያና እንደገና ብስክሌት መንዳት መማር የጀመረችው።
ያኔ ለመጀመሪያ ጊዜ ብስክሌት ላይ መውጣት እንደቻለች በእጅጉን የተደሰትኩ። በጣም ነው የኮራውባት። ተስፋ አልቆረጠችም። እንደምታሳካው ታውቅ ነበር። በጣም ጠንካራ ልጅ ናት።
ፒተር አሜሪካ ውስጥ ልዩ መሮጫ ሰራልኝ። አሁን በደንብ መራመድ እችላለሁ፣ እናም በመጠኑም መሮጥ እችላለሁ።
ያና ወደ ዩክሬን ከተመለሰች በኋላም ሊቪቭ ውስጥ ለበጎ አድራጎት ድርጅት መርጃ በተዘጋጀ የ70 ሜትር ሩጫ ላይ ተሳትፋለች። ያልተሰበረው ለተባለው የመልሶ ማቋቋሚያ ማዕከል የበጎ ፍቃድ አምባሳደር በመሆንም ለሕክምና ቁሳቁሶች መግዣ የሚውል ገንዘብ ለማሰባሰብ በሚደረጉ ጥረቶች በመሳተፍ ታግዛለች። ጦርነቱ ከተጀመረበት ጊዜ አንስቶም ሐኪሞች በአገር ውስጥ ቀደም ሲል ያልነበራቸውን የሰው ሰራሽ አካል መስሪያ ቴክኖሎጂ በመጠቀም ካሁን ቀደም ማድረግ ያልቻሉትን በተለይ ጉዳት የደረሰባቸውን ሕፃናት መርዳት ተምረዋል። በዚህ መሰሉ ቴክኖሎጂም በዩናይትድ ስቴትስ የታከመችው ያና የአካል ጉዳት ከደረሰም በኋላ መልሶ መቋቋም እንደሚቻል ማሳያ ግልጽ ምሳሌ ነች።
የኬንያ ስታቲስቲክስ ቢሮ እንዳስታወቀው ቻይና ከ20 በመቶ በላይ የሚሆነውን የገቢ ንግድ ወደ ሀገሪቱ በማስገባት ብቸኛዋ ቀዳሚ ሀገር ነች። ብዙ የሀገር ውስጥ አምራቾች ከቻይና ወደ ሀገር ውስጥ የሚገቡ ምርቶች ዋነኛ ገቢያቸውን እየጎዳባቸው መሆኑንም ይናገራሉ። ጁማ መጃንጋ ከኬንያ ያደረሰን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
በናይሮቢ የሚገኘው የካሙኩንጂ ገበያ ከቻይና በገቡ ሸቀጦች የተሞላ ነው። ክሪስቲን ኒጀሪ እዚያ ገበያ ውስጥ ነጋዴ ሲሆኑ የናይሮቢ አስመጪ ነጋዴዎች ማህበር ባለስልጣን ናቸው። የቻይና ምርቶች በጣም የሚንቀሳቀሱት ዋጋቸው ዝቅተኛ በመሆናቸው ነው ይላሉ።
ከቻይና የመጡትንና የሀገር ውስጥ ምርቶችን ዋጋ ስታወዳድሩ ከቻይና ወደ ሀገር ውስጥ የሚገቡት ምርቶች ርካሽ ናቸው። ስለዚህ እኔ እንደ ነጋዴ ሸጬ የተወሰነ ትርፍ ማግኘት እንድችል ርካሽ ዋጋ ያለው የት ነው ብዬ ነው የምፈልገው።
ሙሴ ዋቺራ የኒጀሪ ደንበኛ ናቸው። ኒጀሪ የተናገሩትን ያረጋግጣሉ።
የኬንያ ምርቶች ለእኛ እጅግ ውድ ናቸው። አንዳንድ ጊዜ አማራጭ ከሌለን እንገዛቸዋለን። ነገር ግን በጣም ውድ ነው። የቻይናን ምርቶች እንመርጣለን።
በዚህ ዓመት መግቢያ ላይ ትናንሽ ነጋዴዎች ከቻይና የሚመጡ ዕቃዎችን ከሚያስመጡ ተፎካካሪዎቻቸው ጋር ፍትሐዊ ያልሆነ ውድድር መኖሩን በመግለጽ ተቃውሟቸውን በሰላማዊ ሰልፍ አሰምተዋል። ኒጀሪ የቻይና ነጋዴዎች ወደ እነሱ ገበያ ወርደው እየገቡ መሆኑን ይናገራሉ።
አምራቾቹ ከቻይና መጥተው ምርቶቻቸውን እዚህ ኬንያ ውስጥ መሸጥ ከጀመሩ እኛ ኬንያውያን ነጋዴዎች ከገበያው ተገፍተን እንወጣለን ማለት ነው።
ከኬንያ የገቢ ምርቶች 20.5% ድርሻ ያላት ቻይና ብቸኛዋ ግንባር ቀደም ሆና መቀጠሏ የሀገሪቷ ስታቲስቲክስ ቢሮ አመልክቷል። የኬንያ አምራቾች እንደሚናገሩት ከፍተኛ መጠን ያላቸው ከውጭ የሚገቡ ምርቶች የሀገር ውስጥ ኢንዱስትሪዎችን ያፈኑ ነው። መንግስት የማምረት ወጪን ለመቀነስ የግብር ቅነሳን ጨምሮ ንግዶቻቸውን የሚጠብቅ እርምጃዎችን እንዲወስድ ይፈልጋሉ። አንቶኒ ሙዋንጊ የኬንያ አምራቾች ማህበር ዋና ስራ አስፈጻሚ ናቸው።
We have so many agencies.
እኛ በምናደርገው ነገር ውስጥ ጣልቃ የሚገቡ ብዙ ተቆጣጣሪ ኤጀንሲዎችና የመንግስት ተቋማት አሉ። በመካከላቸው ቅንጅት ያለ መሆኑን እንዴት ማረጋገጥ እንችላለን? መደራረብ አለመኖሩን የምናረጋግጠው እንዴት ነው? ፓርላማውና እየወጡ ያሉ ህጎች፣ እየወጡ ያሉ ፖሊሲዎች ምርትን ለማሳደግ እንጂ ወደ ሀገር የሚገቡ የገቢ ምርቶችና ፍጆታዎችን ለማበረታታት አለመሆኑን እንዴት ማረጋገጥ እንችላለን?
በኬንያ ገበያ መናኛና ርካሽ በሆኑ የቻይና ምርቶች ጥራት ላይ ብዙ ጥያቄዎች ሲነሱ ቆይተዋል። ምንም እንኳ በአሁኑ ጊዜ ርካሽና መናኛ የቻይና ምርቶች ተትረፍርፈው ቢገኙም በሚቀጥሉት 25 ዓመታት አፍሪካ በሁሉም አይነት የማኒፋክቸሪንግ ምርቶች ግንባር ቀደም ትሆናለች ይላሉ ሙዋንጊ።
አፍሪካ will have the largest workforce. Africa is on the tropical.
አፍሪካ ትልቁ የሰው ኃይል ይኖራታል። አፍሪካ በሐሩር ክልል ውስጥ ናት። ስለዚህ የፀሐይ ኃይል ለማግኘት እድል አለን። አፍሪካ እንደ ወንዝ ያሉ የታዳሽ ኃይል ምንጮችም አሏት። ወደ ኮንጎ ወንዝና ሌሎች የመሳሰሉ ዘንድ ብትሄዱ እነዚህ ይገኛሉ። አፍሪካ 50% የሚታረስ መሬትም ይኖራታል። ስለዚህ መጪው ወደፊት አፍሪካ ውስጥ ነው።
ይሁን እንጂ ግን ሙዋንጊ የአፍሪካ ሀገራት እንደ ቻይና ካሉ ዓለም አቀፍ ግዙፍ ኩባንያዎች ጋር ለመወዳደር እና የዓለም አምራቾች ወይም የማኒፋክቸሪንግ ማዕከል እንዲሆኑ የማምረቻ ቦታቸውን ማዘመንና ማሻሻል ይኖርባቸዋል ይላሉ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መሰናዷችንን ነው። የመጀመሪያው ምዕራፋችንን አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን። ቻይና 3 አህጉራትን በመሰረተ ልማት ለማስተሳሰር የወጠነችው የመቀነትና መንገድ መገናኛ ተነሳሽነት Belt and Road Initiative 10ኛ ዓመቱን አስቆጥሯል። ፕሮጀክቱን አስመልክቶ የሀገራት መሪዎች ፎረም በቤጂንግ ሲካሄድ ባለፉት 10 ዓመታት ሀገራት ተነሳሽነቱን መሰረት አድርጎ ያገኙት የፋይናንስ ብድር በእርግጥ እድል ነው ወይስ ዕዳ የሚለው ጉዳይ ትኩረትን ስቧል። የአሜሪካ ድምጽም የፕሮጀክቱ ተነሳሽነት ለኢትዮጵያ ምን አመጣላት? በረከት ወይስ ማዕትን በሚል ከጉዳዩ ጋር በተያያዘ ጥናት ያደረጉ ባለሙያና ምሁራን አነጋግሯል። አስማማው አየነው እንደሚከተለው አሰናድቶታል።
የመቀነትና መንገድ ማገናኛ ተነሳሽነት ወይም Belt and Road Initiative ቻይና ከ10 ዓመት በፊት ዓለም አቀፋዊ ተጽዕኖን ለማግዘፍ በማለም 3 አህጉራትን በመሰረተ ልማት ለማስተሳሰር የወጠነችው እጅግ ግዙፍ የትስስር ፕሮጀክት ነው። የፕሮጀክቱ ተነሳሽነት እንደ ኢትዮጵያ ላሉ ሀገራት የመሰረተ ልማት ጉድለቶቻቸውን ለማሟላት ብድር እንዲያገኙ እድልን ያመቻቸ ነው። ታዲያ ከሰሞኑ የሀገራት መሪዎች የተሳተፉበት ፎረም በቤጂንግ ሲካሄድ ባለፉት 10 ዓመታት ሀገራት በኢኒሼቲቭ መነሻነት ያገኙት የፋይናንስ ብድር በርግጥም እድልን ወይስ ዕዳን ያመጣላቸው የሚለው ጉዳይ ትኩረትን ስቧል። የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር የሆኑት ፕሮፌሰር አለማየሁ ገዳም ከሰሞኑ ለአሜሪካ ድምጽ ባልደረባ ኬኔዲ አባተ በተመሳሳይ ጉዳይ ላይ በሰጡት አስተያየት እንደ ኢትዮጵያ ያሉ ሀገራት ለመሰረተ ልማት ግንባታና ዝርጋታ የሚውሉ ብድሮችን ሲስማሙ በከፍተኛ ወለድ እንደሆነ ጠቅሰው አሁን ላይ ለከፍተኛ ዕዳ ተዳርገዋል ይላሉ።
ሲደራደሩ በደንብ ተደራድረዋል ወይ? ሲጀመር ወለዱ በመክፈያ ጊዜው ምን እንደዚህ በደንብ ከዛ አልተደራደሩ የብዙ አፍሪካ ሀገሮች በቃ ብሩ ተገኘ መውሰድ ነው። የኛም የበፊቱ ጠቅላይ ሚኒስትር ብሩ ተገኘ ከነጮቹ ጋር ሲጣላ ቻይኖቹ ሰጡት 2006 ላይ ከዛ ወደዛ ሄደ። አንድ እሱ ነው። ሁለተኛ ደግሞ ከተቀበልከው በኋላ በስነ ስርዓት ያንን ብር ተጠቅመበታል ወይ ለተባለው ፕሮጀክት ላይ ውሏል ወይስ ሲዘረፍ ነው የከረመ ወይስ የማያዋጣ ነገር ላይ ዝም ብሎ ነው ብሩ ሲጠፋ የከረመ? ብዙ ጥናት የኔ የሚያሳየው ኢትዮጵያ ላይ ሲዘረፍ ነው የከረመው፣ የማያዋጣ ነገር ላይ ነው፣ በብዙ መጓተት ውስጥ ነው የገባው። ስለዚህ በመጓተቱ ምክንያት ገና ፍሬውን ሳታይ የመክፈያው ጊዜ ደረሰ።
በቤጂንጉ የመሪዎች ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ተገለላ የቆየችው አፍሪካ አሁን የህዝቧንና የተፈጥሮ ሀብቷን እየተጠቀመች ስለመሆኗ ተናግረዋል። በዚህ የቻይና ተነሳሽነትም አፍሪካ ተጠቃሚ ሆናለች ሲሉም ፕሮጀክቱን አወድሰዋል። የኢንቨስትመንትና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ለመሰረተ ልማት የሚሆነው የፋይናንስ አማራጩ መገኘቱ ብቻውን ትልቅ እድል ነው ይላሉ። ይህን በብድር የተገኘውን ገንዘብ በተገቢ ሁኔታ መጠቀም ደግሞ የተበዳሪ ሀገራት ኃላፊነት ነው ሲሉ በኢኒሼቲቭ ላይ የሚቀርበውን ወቀሳ አጣጥለዋል።
እነዚህ ሀገራት ኢትዮጵያን ጨምሮ ይሄ የመሰረተ ልማት ክፍተቱ እንዳለ ነው። ያንን ለመዝጋት ከውስጥ ሊሰበሰብ የሚችል በግብር በሌላም የሚመነጨው ገንዘብ በሀገር ውስጥ ገንዘብ ነው የሚሆነው፣ መጠኑም በጣም ዝቅተኛ ነው የሚሆነው እና እነዚህን በጣም ለኢኮኖሚ አንቀሳቃሽ የሆኑ የመሰረተ ልማቶችን ለመገንባት ከየት ሊያመጡት ይችላሉ? እንደዚህ አይነት አማራጮች ከሌሉ ምን ሊሆን ይችላል? ከዛ ደግሞ ከዛ ጋር ተያይዞ ኢኮኖሚውስ በምን ያህል ይጎዳል እነዚህ መሰረተ ልማቶች ባለመገንባታቸው የሚለውን ስታስበው ይሄ የብድር ጫናው በአንጻራዊነት ቀሎ ይታያል። ከኔ እይታ ነው የምነግርህ። በሚገኘው ብድር የሚገነቡ መሰረተ ልማቶች ትርፍ ማምጣት ካልቻሉ ብድሩን ለመክፈል አስቸጋሪ ያደርገዋል። ከዛ አንጻር ያየናቸው ክፍተቶች አሉ። ለምሳሌ ይሄ የአዲስ ጅቡቲ የባቡር መስመርን ማየት ይቻላል። እሱ አሁን ከቤልት ኤንድ ሮድ ኢኒሽቲቭ ጋር በቀጥታ የተያያዘ እና ከዛ በቻይና መንግስት የገንዘብ ድጋፍ እና በቻይና ኮንትራክተር የተሰራ ነው እና ግን በበቂ መጠን የተጠቀምንበት ነው ወይ የሚለውን ስታይ ያው መስመሩም እስከ መጨረሻው ድረስ የጅቡቲ ፖርቱ ድረስ የተያያዘ አይደለም። በጣም ብዙ ከዛ ጋር የተያያዙ ምክንያቶች ሊኖሩ ይችላሉ። ግን ይሄ የሚፈለገውን አገልግሎት ሰጥቶ ገንዘብ እያስገኝ አይደለም። ያ ደግሞ የእኛን የብድር የመክፈል አቅም ይገዳደረዋል እና ከዛ አንጻር የሚገኙ ብድሮችን እና በተገቢ መልኩ መዋላቸውን ትርፍ ማስገኘታቸውን ማረጋገጥ ያስፈልጋል።
ፕሮፌሰር አለማየሁ ገዳ ከጅምሩ በብድሩ የሚሰሩ ፕሮጀክቶች ላይ ስለሚኖረው የእውቀት ሽግግር ቀድሞ ስምምነት ሳይደረስበት ወደ ስራ መገባቱም አሁን ላይ ኢትዮጵያን ጨምሮ የአፍሪካ ሀገራትን አትራፊ እንዳይሆኑ እንዳደረጋቸው ያስረዳሉ።
እድሜ ልካችን ከእነሱ ጋር ጥገኛ ነው ምንሆነው ወይስ በእነዚህ ፕሮጀክቶች የቴክኖሎጂና የማኔጅመንት የአመራር ሽግግር ይደረጋል ወይ እና ይህንስ ደግሞ ኔጎሽሽኑ ላይ መጀመሪያ ላይ ድርድሩ ላይ አስገብተሃል ነው አልገባም? ብዙ አፍሪካ ሀገር የኛን ማገር ጨምሮ መታየው ቴክኖሎጂ ትራንስፈር ማኔጀሪያል ትራንስፈር የሚባል ነገር የለም። ኦኬ ይሄ ምን ማለት ነው? የመጨረሻው በጣም ቁልፍ ነው። ቴክኖሎጂና የማኔጅመንት ሽግግር ከሌለ እድሜ ልካችን እነሱ ላይ ትገኛለን ነው ማለት። ቆንጆ ኤግዛምፕል የከተማውን ባቡር ወስደው የአዲስ አበባ ባቡር ስትወስደው 100% በእነሱ ማኔጅመንት በእነሱ ስፔር ፓርት በእነሱ አመራር ላይ ዲፔንደንት ነው። ቴክኖሎጂ ሽግግር ያልኩ ማኔጀሪያል ሽግግር የሚባል አልመጣም እዚህ ባቡር ላይ። አሁን ሄደ ብታየው በቃ ሊወድቅ ትንሽ ነው የቀረው። ከ42 ባቡር 6 ነው ምናምን ነው የሚሄደው። ለመንቀሳቀስ ብቻ ለስፔር ፓርት ለትከልጥሽ ገና $60 ሚሊዮን ያስፈልገዋል። ሊቆም ትንሽ ነው የቀረው። አይ ይሄ ቆንጆ ይሄ እቺ የባቡሯ የከተማ ባቡር ኤግዛምፕል ምን ታሳይናለች? የመደራደር ውድቀት የማስፈጸም ውድቀት የተዘረፈም ሊኖር ይችላል አናውቅም። እና ደግሞ የቴክኖሎጂና የማኔጅመንት ችግር ውድቀትን ያሳየናል። ስለዚህ እኔ ኢትዮጵያ ውስጥም በአጠቃላይ አፍሪካም ይሄ አሁን ያልኩ ሶስቱ ነገር እስካልተደረገ ድረስ በቃ ዘላለም የእነሱ ጂኦፖለቲካል ፍላጎት ማስፈጸሚያ እንሆናለን።
የምዕራቡ ዓለም የኔ ቻይና ተነሳሽነት አገሪቱ አፍሪካን ጨምሮ በተለያዩ የዓለም ክፍሎች ያላትን ተጽዕኖና ተገዳዳሪነት ለማሳደግ በማሰብ የተወጠነ ነው በሚል ያቅፉታል። በፕሮጀክቱ ላይ የሚሰነዘሩ ነቀፌታዎች ጸረ ቻይና አስተሳሰቦች እንደሆኑ በቤጂንግ የመሪዎች ጉባኤ መክፈቻ ላይ የገለጹት ፕሬዚዳንት ሺ ጂንፒንግ ይልቁንም ቻይና ራሷን ለዓለም በሯን የከፈተችበት ነው ሲሉም ተከላክለዋል። የኢንቨስትመንትና የፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ይህ በዓለም አቀፍ ስርዓት ያለው የሀያላን ሀገራት መገዳደር የተለመደ እንደሆነ ገልጸው እንደ ኢትዮጵያ ያሉ ሀገራት ጥቅማቸው ላይ ብቻ ማተኮር አለባቸው ይላሉ።
ሁሉም ሀገራት ተጽዕኖ ማሳደር ይፈልጋሉ። አሜሪካኖቹም ቢሆኑ እንግሊዞቹም ቢሆኑ ሌሎቹም ቢሆኑ በተለያየ መንገድ ተጽዕኖቸውን ለማስፋፋት የሚያደርጓቸው ነገሮች አሉ እና የቻይና መንግስትም ፍላጎት ከዛ የተለየ አርጊያ ላይ ነው። ቸው ታሪኩም አላቸው። ይህን ኢኒሽቲቭ ራሱ ቤልት ኤንድ ሮድ ኢኒሽቲቭ የቀረጹት ከዛ ከነበረው ታሪካቸው ጋር በማያያዝ ያ የዛን ጊዜ የነበራቸውን ታላቅነት የሚመልስ በዛውም ደግሞ ለዚህ በማዕቀፍ ለታቀፉ ሀገራት ደግሞ በንግድ የሚሆን በኢንቨስትመንት ትስስር የሚገኙ ጥቅሞችን ለማምጣት በሚል ነው ዲዛይን የተደረገው።
በቤጂንግ ከተካሄደው ዓለም አቀፍ የትብብር መድረክ ጎን ለጎን የመከሩት የቻይናና የኢትዮጵያ መሪዎችም ለማንኛውም አይነት ሁኔታ የታለመ ያሉትን ስትራቴጂያዊ አጋርነት ለመመስረት የሚያስችል የጋራ ስምምነት እንደተፈራረሙም ተነግሯል። ይህም አገራቱ ያላቸውን የረጅም ጊዜ ስትራቴጂያዊ አጋርነትን የሚያጠናክር አዲስ ጥረት ተደርጎ ተወስዷል። በተጨማሪም ቤጂንግ ከዋሽንግተን ጋር የያዘችው የጥቅምና የተጽዕኖ ፈጣሪነት ፉክክር ጎልቶ በሚታይበት በስትራቴጂያዊው የአፍሪካ ክፍል የምታደርገው ዲፕሎማሲያዊ ጥረት አካል ተደርጎም ተቆጥሯል። ከኢትዮጵያ ዋና ዋና አበዳሪ ሀገራት እንደሆነችው ቻይና በኢንቨስትመንት ረገድም በርካታ ባለሀብቶቿ በተለያዩ ዘርፎች ተሰማርተውም ይገኛሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በኢትዮጵያ ስራ አጥነት እጅግ አሳሳቢ ብሔራዊ ችግር ከሆነበት ደረጃ ላይ እንደደረሰ የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴር ዴኤታው አቶ ንጉሱ ጥላሁን በአዲስ አበባ የተዘጋጀውን ሀገር አቀፍ የስራ አውደ ርዕይ ሲከፍቱ ባሰሙት ንግግር ስራ አጥነት የችግሮች ሁሉ አውራ እንደሆነ ገልጸው ሁሉም ባለድርሻ አካላት ለመፍትሄው እንዲተጉም ጠይቀዋል። ትላንት ረቡዕ የተከፈተው አውደ ርዕዩ ከ20,000 በላይ አዲስ ተመራቂ ስራ ፈላጊዎችና 200 ቀጣሪ ድርጅቶችንም ያገናኛል ተብሏል። ልዩ ልዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የስራ አውደ ርዕይ ለ6,000 አዲስ ተመራቂዎች የስራ ዕድል እንደሚፈጥርም ተመልክቷል። በዝግጅቱ የተሳተፈው ዳሽን ባንክ በሁለት ቀኑ የስራ አውደርኢ 3000 አዲስ ምሩቃንን እንደሚቀጥር አስታውቋል። አውደርኢው ተቀጣሪዎችና ቀጣሪዎችን በማገናኘት መልካም እድል እንደፈጠረ የሁነቱ ተሳታፊዎችና ስራ ፈላጊዎችም ተናግሯል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ስራ አውደርኢ ይሳተፋሉ ከተባሉት 20000 አዳዲስ ተመራቂዎች አንዷ የሆነችው ቃልኪዳን መላኩ ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ስራ ማግኘት ግን አስቸጋሪ መሆኑን ገልጻለች።
ዩኒቨርሲቲ ከአራት አመት እስከ ሰባት አመት ነው ተማሪ ተምሮ የሚወጣው። በዛ ላይ 12 አመት ተምረናል ኬጃል ይኑሎ አመት ተምሮ የቢሰብ ዲፔንደንት መሆን የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን ሰው ከውቀቱና ከተማረው ትምህርት ይልቅ ሰው እየተጠየቀ ያለበት ሁኔታ ላይ ነን። ማለት እናቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ለሊት ያጠናን ያመጣነው ውጤት አሁን ላይ በቃ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው። እና እሱ ነገር ቢስተካከል ይህ ሁሉ ሰው ስራ አጥ ይሆናል ብዬ አላስብም።
የስራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን በበኩላቸው የስራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል።
ስራ አጥነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደሙ ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለውም ከዚሁ የተነሳ ነው።
በኢትዮጵያ በየዓመቱ 2 ሚሊዮን ስራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ዴኤታው የኢትዮጵያ መንግስት እነዚህንና ቀድሞ የነበሩትን ስራ አጦች ከግምት በማስገባት በየዓመቱ 3 ሚሊዮን የስራ ዕድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደ ርዕዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ስራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል።
በዛሬው ዕለት ወደ 200 የሚጠጉ ኩባንያዎች 6000 የስራ እድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ 2 ቀናት ውስጥ ከፍተኛ የሆነ የስራ እድል እንዲፈጠርላቸው ያደርጋል።
በሀገር አቀፉ የስራ አውደ ርዕይ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ስራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደ ርዕዩ ላይ ተሳትፈዋል ከተባሉት 200 ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምፅ አስታውቋል። አቶ ነጋሽ ባባው የባንኩ ባልደረባ ናቸው።
በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላልና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ብራንቾች ለምንከፍተው የሚያስፈልጉትን ግብዓትን የምናገኝበት ትልቅ ኤክስፖዠር ነው እና ዳሽን ባንክ ለሪክሩትመንት የሚያወጣው በጣም ብዙ ኮስት አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ ይሄ ያቀልልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው ይሄ። እኛ ከዚህ በፊት ያለን እስከ 2000 ነበር። በአሁኑ ግን ያው አዳዲስ ብራንቾችንም ስለምንከፍት የተለያየ እንትን ስለሚሆን እስከ 3000 ሰዎችን ሪክሩት አድርገን ለመውጣት ለመቅጠር ሀሳብ አለን።
የኢስት አፍሪካ ቦትሊንግ ሼር ካምፓኒ ኮካኮላ ባልደረባ የሆኑት አቶ አሰፋ ተስፋዬም አውደ ርዕዩ ስራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል።
ቀጣሪውና ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው። በጣም ባነሰ ወጪ ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፍለጋ እዛዚህ ሳይሄዱ ሳይንገላቱ፣ ስራ ቀጣሪዎችም ደግሞ እንደኛ ያሉ ካምፓኒዎች ሰራተኛ ፍለጋ ወይም ፍሬሽ ግራጁዌትስ ፍለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። እስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ያለ ነው።
ስራ ለመቀጠር ሲመዘገቡ ካገኘናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል።
እዚህ መጥቼ ጥሩ የሚባሉ ካምፓኒዎችን አግኝቻለሁ እና በጣም አሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ አስባለሁ። እኔ በህግ ነው የተመረኩት በለው እና አንዳንድ ድርጅቶችን አግኝቻለሁ። አይ ቲንክ እስከ ዛሬ አይቼ በማላውቀው በቴክስታይልም መናት የሚባሉ ካሉ ስለክ አሁን ደግሞ ሌላሉ አመለክታለሁ። አሁን እኔ ከገባው አይ ቲንክ 20 ደቂቃ ምናምን ነገር እና በዚህ አይዲካ ውስጥ ወደ 3 ካምፓኒዎችን አግኝቻለሁና አዲስ አበባ ውስጥ በአይዲካ 3 ካምፓኒ ማግኘት ማለት ለዚያውም ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው።
መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደርኢ የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል ትላለች።
ስራ ማግኘቱ በጣም ፈተና ነው። አሁን ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲው ተመርቀው ይወጣሉ፣ ግን ስራ የለም። አሁን ደግሞ ይሄ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋር ከአንድ ቦታ ብዙ ከመቶ በላይ ድርጅቶች መጥተዋል። አንድ ቀን መጥተን እነዚህን ብዙ ድርጅቶች አግኝተናል። ሌላ ቦታ ግን ብንሄድ አንድ ቦታ አንድ ነው ልናገኝ የምንችለው። አሁን ግን በአንድ ቦታ መጥቶ ተካቶ ከመቶ በላይ ድርጅቶች ያገኘን ማለት ነው።
የስራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የስራ ኃላፊ ዲና መኮንን አዳዲስ ተመራቂዎች ወደ ስራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል።
ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓረንትሺፕ የኢንተርንሺፕ እድሎችን ቢያገኙ የስራ ዓለም ውስጥ ለመቀላቀል በተሻለና በፈጠነ መልኩ መግባት ይችላሉ። አንደኛው ጉዳይ ይሄ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የስራ ሂደቶች፣ የስራ ዘይቤዎች እየተቀየሩ ነው ያሉት። ተማሪዎች መብቃት አለባቸው። በተለይ ደግሞ ዲጂታል ስኪል ሊኖራቸው ይገባል። ዲጂታል ስኪል ኬት ነው የሚጀምረው? ከዲጂታል ሊትረሲ ነው የሚጀምረው። እና በትምህርት ተቋማቶች ውስጥ ያንን ስርዓት አጠንክረን መስራት አለብን። በተለይ የትምህርት ስርዓቱን ይመለከታል ይሄ ተማሪዎችን ማብቃት ያለበት። ቀጣሪ ድርጅቶችም የራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ስራ እድልን ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል አላቸው ቢሰለጥኑ ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው።
የስራ አውደርኢውን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ ዋሽንግተን ዲሲ ከሚገኘው ስቱዲዮአችን ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ጥቅምት 8 2016 ዓ.ም መሰናዷችን ነው ስትከታተል የቆያችሁት። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። ለዕለቱ የያዝነው መሰናዶ እዚህ ላይ ተፈጽሟል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሩሲያ በዩክሬን ላይ በምታካሄደው ጦርነት አንዱ የሚስተዋለው በሲቪሎች ላይ እና በሲቪል መሠረተ ልማቶች ላይ የምትፈጽመው ጨካኝ ጥቃት ነው ሲል የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ሩሲያ ይህን የምታደርገው ሲቪሎችን ማጥቃት የዓለም አቀፍ ሕግን የሚተላለፍ እና የጦር ወንጀል መሆኑ እየታወቀ ነው። ባለፈው ጥቅምት 5 እንደ ፈረንጆች አቆጣጠር ሩሲያ በካርኪቭ ክልል ላይ የሚሳኤል ጥቃት ፈጽማለች። የጥቃቱ ኢላማ ከሆኑት ውስጥ ሄሮዛ የተሰኘች 330 ሰዎች ይኖሩባት የነበረ ትንሽ ከተማ ትገኝበታለች። ከተማዋ ምንም ወታደራዊ ጠቀሜታ አልነበራትም። ሮበርት ውድ በተመድ የአሜሪካ ተጠባባቂ ወኪል ናቸው።
As a result of Russia's aggression, in just one morning,
በሩሲያ ጥቃት ምክንያት በአንድ ማለዳ 15 በመቶ የሚሆኑ ነዋሪዎቿን እንድትቀብር ሆናለች። ይህ ሩሲያ ዩክሬን ላይ ባለፈው ዓመት ወረራ ከፈጸመች ወዲህ እጅግ አደገኛ ከሆኑ ጥቃቶች አንዱ ነው።
ዩክሬን ላይ ባደረሰችው ጥቃት ምክንያት ባለፈው ሚያዝያ ከተመድ የሰብአዊ መብት ምክር ቤት እንድትወገድ የተደረገችው ሩሲያ የምስራቅ አውሮፓ ወኪል በመሆን መልሳ በምክር ቤቱ መቀመጫዋን ለማግኘት ሞክራለች። ሮበርት ውድ እንደገና ይናገራሉ።
Let me be clear. It is Russia's own actions that make it unfit to serve on the human.
ግልጽ መሆን ይሻለው በሰብአዊ መብት ምክር ቤት ውስጥ እንዳታገለግል የሆነው በራሷ ተግባር ምክንያት ነው። ዓለም አቀፉ ማህበረሰብ ሌላ ተጨማሪ ምን ማስረጃ ያስፈልጋል? በየቀኑ በዩክሬን የሟቾች ቁጥር እየጨመረ ነው። በየቀኑ ህጻናት በስቃይ ውስጥ ይኖራሉ። ከቤተሰባቸው መለየቱም እንዲሁ ስቃይ ሆኖባቸዋል። በየቀኑ የሩሲያ ሚሳኤሎች እና ድሮኖች ከፍተኛ ልቂትን ይፈጽማሉ። ዩናይትድ ስቴትስ ሩሲያ በዩክሬን ላይ የምትፈጽመውን ጨካኝ ጥቃት እንድታቆም እና ኃይሏን በዓለም እውቅና ከተሰጠው የዩክሬን ግዛት እንድታስወጣ በድጋሚ ጥሪ ታደርጋለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የጥቅምት 8 2016 ዓ.ም የሐሙስ ምሽት መሰናዷችን እዚህ ላይ ተጠናቋል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር፣ አባዮ ገበያው በዲጂታልና ማህበራዊ ድረገጽ በማስተናበር እንዲሁም ደግሞ ግርማ ደገፋና ሲሳይ አሸናፊ ስርጭቱና ድምፅና ምስሉን በማቀናበር አብረናችሁ ቆይተናል። እናንተም አብራችሁን ስለቆያችሁ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልን። Thank you.